ይህ ለተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 4 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 4 ቀን 861 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በቅድሚያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተመሰረተበትን 50ኛ ዓመት አስመልክቶ ድርጅቱ ያወጣውን መግለጫ እናሰማለን። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ በማከታተልም ሌሎች ወቅታዊ ዝግጅቶችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የጎንደር ዩኒቨርሲቲ አሸባሪው የወያኔ ቡድን በጅምላ ለጨፈጨፈው የወልቃይት ጠገዴና ጠለምት ህዝብ መታሰቢያ ሙዚየም እንዲያቋቁም ተጠየቀ። የሚቋቋመው የዘር ማጥፋት ማዕከል ትውልድ ሊማርበት የሚችልበት ከመሆኑም በላይ የዓለም አቀፉ ህብረተሰብ ለደረሰው ግፍ ግንዛቤ የሚያገኝበት ይሆናል። ጥያቄው የቀረበው በጎንደር ዩኒቨርሲቲ ተቋቁሞ ለአንድ አመት ከሶስት ወራት ያህል በወልቃይት በጠገዴና በጠለምት በወያኔ አገዛዝ የዘር ማጥፋት ወንጀል መፈጸሙና አለመፈጸሙን ሳይንሳዊ በሆነ መንገድ ሲያጠና የነበረው የምሁራን ስብስብ የጥናቱን ውጤት ይፋ ማድረጉን ተከትሎ ነው። ጥናቱ የወያኔ ቡድን ወደ ወልቃይት አካባቢ ተሻግሮ ከገባበት ከ1972 ዓ.ም ጀምሮ ለቆስ ከወጣበት እስከ 2013 ድረስ ያሉትን አመታት የሚሸፍን ሲሆን አሸባሪው ቡድን የአካባቢውን ነዋሪ በማንነት ለይቶ ሲያፈናቅል ሲያፈን ሲገድል እንደነበር በጥናቱ ለማረጋገጥ ተችሏል። ጥናቱ በተካሄደባቸው 6 ወረዳዎችና 6 ከተሞች ውስጥ 912 አባወራዎችና 75 ተቋማት የተጠየቁ ሲሆን ከነሱ በተገኘው መልስ መሰረት አሸባሪው ቡድን በስልታዊና መዋቅራዊ መንገዶች ወንጀሎችን ሲፈጽም እንደነበር ለማወቅ ተችሏል። በዓለም አቀፍ ደረጃ የሚያስጠይቁ የዘር ማጥፋት ወንጀሎች መፈጸማቸውን ለማረጋገጥ የተቻለ ሲሆን የነን የሚያሳዩ የጅምላ መቃብሮች በቅርቡ ተገኝቷል። በ2013 ዓመተ ምህረት በማይካድራ ከ600 በላይ አማራዎች ወያኔ ባደራጃቸው የሳምሪ ቡድን አባላት መገደላቸውን አስመልክቶም የተባበሩት መንግስታት ድርጅት የሰብአዊ መብት ድርጅትና ኢሰመኮ በጋራ ባካሄዱት ጥናት የደረሱበት የዘር ማጥፋት ግኝት በኢንተርፖል ደረጃ መመዝገቡ ይታወቃል። በቅርቡ የአምነስቲና ሂዩማን ራይትስ ዋች የተባሉት የምዕራባውያን የሰብአዊ መብት ድርጅቶች በጋራ ያወጡት መግለጫ እርስ በርሱ የሚጣረስና ታማኒነት የሌለው ከመሆኑም በላይ የወጣው የጎንደር ዩኒቨርሲቲ አጥኚ ቡድን በጥናት ያገኘውን ግኝት ለማድበስበስና ዓለም አቀፋዊ ሽፋን እንዳያገኝ ለማድረግ መሆኑ ይታወቃል። በወልቃይት በጠገዴና በጠለምት ስለተፈጸሙ ወንጀሎች ሙዚየም አቋቋሙ የምዕራባውያንን የፕሮፓጋንዳ ሴራ ለማክሸፍ ሊረዳ ይችላልም ተብሏል። ሰሞኑን በደቡብ ኦሞ ዞን በጅንካ ከተማና በሌሎች ዞኖች በደረሱ ጥቃቶች በርካታ ሰዎች ጉዳት የደረሰባቸው ሲሆን መኖሪያ ቤቶችና የንግድ ሱቆች ተቃጥለዋል። በጅንካ አጠቃላይ ሆስፒታል ብቻ ከ25 በላይ የሆኑ በጥቃቱ የቆሰሉ ዜጎች ህክምና የተደረገላቸው መሆኑን የሆስፒታሉ ኃላፊዎች ለዜና ተቋሞች ገልጸዋል። የአካባቢው ፖሊስ በጥቃቱ የተሳተፉትን 133 ግለሰቦች በቁጥጥር ስር ያደረገ መሆኑንና ከነዚህ ውስጥ የፖሊስ አባላት እንዳሉበት ተናግሯል። በጂንካ ከተማ ጎራባሽ ከቦን ወረዳዎች የሚኖሩ ዜጎች አሁንም ስጋት ላይ መሆናቸው ታውቋል። በሺዎች የሚቆጠሩ ነዋሪዎች ህይወታቸውን ለማትረፍ በጸጥታ ተቋሞችና በቤተክርስቲያን ግቢ ውስጥ ተቀልለው ይገኛሉ። ሰኞ ሚያዝያ 3 ቀን በአፋር ሰሙሮቤ ገል አሊ ወረዳ በቤንዚን ማዲያ በደረሰ የሳት ቀጠሎ ከ160 በላይ የሆኑ ሱቆችና መኖሪያ ቤቶች የወደሙ መሆናቸውን ከአካባቢው ከተገኘ መረጃ በማወቅ የተቻለ ሲሆን በአሁን ወቅት በርካታ ሰዎች ተፈናቅለው ሜዳ ላይ ያሉ ስለሆነም አስቸኳይ እርዳታ እንደሚያስፈልጋቸው በመግለጽ የሚመለከታቸው ክፍሎች እንዲልኩላቸው የአካባቢው ኃላፊዎች ተማጽነዋል። አልባሳት፣ የምግብ ነክ ቁሳቁሶችና መጠለያ የመጠጥ ውሃ አስቸኳይ ያስፈልጋቸዋልም ተብሏል። ከተቃጠሉት 160 ቤቶች ውስጥ 80 ያህል የሚሆኑት የንግድ ሱቆች ናቸው። የእሳት አደጋው ባጭር ጊዜ ውስጥ ይህን ያህል ሊያወድም የቻለው በአካባቢው አንድም የእሳት አደጋ መከላከያ ባለመኖሩ ነው። ደብረ ብርሃን፣ የሸዋሮቢትና ሌሎች በዛ ያለ ነዋሪ ያላቸው ከተሞች በቂ የሆኑ የእሳት መከላከያ ኃይል ስለሌላቸው ለእሳት አደጋው ድመት የተጋለጡ ናቸው ተብሏል። አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተሰጠ መግለጫ ሚያዝያ 2 ቀን 2014 ዓ.ም ምረት 50 የትግል አመታት። ሀፓ ከተመሰረተ እነሆ 50 አመት ሞላው። 50 የህዝባዊ ዴሞክራሲያዊ ስርዓትን እውን የማድረግ የትግል አመታት። የሀገር መሪ በደም ሀረግ ብቻ ይሰየም በነበረበት በንጉሱ ዘመን የተወለደ የመጀመሪያው ኢትዮጵያዊ የፖለቲካ ድርጅትም ነው። በህቡ ለመንቀሳቀስ የኢትዮጵያ ህዝብ አንድነት ድርጅት ኢህአድ በሚል የትግል እንቅስቃሴውን ቀንዲል የለኮሰውና ከሶስት ዓመት በኋላ ኢህአፓ ሚሊዮን ስም ተላብሶ የወጣው ድርጅት የተመሰረተው ከመጋቢት 24 እስከ ሚያዝያ 2 ቀን 1964 ዓ ም በጀርመን አገር በርሊን ከተማ በተካሄደ መስራች ጉባኤ ነበር። ምንም አይነት የፖለቲካ ፓርቲ ባልነበረበትና በማይፈቀድበት በስዩም እግዚአብሔር ንጉሳዊ አገዛዝ ወቅት ሰፊው ህዝብ ከተደራጀና ቆርጦ ከታገለ ያሰበው ዓላማ ላይ ይደርሳል የሚለውን ጽኑ እምነት ይዞ አደረጀ። የህዝብ መብጥያቄዎች ጎልተው ወጥተው በአደባባይ እንዲጠዩ አደረገ። ለአመጽ ቀሰቀሰ። አባላቱና ደጋፊዎች እየታሰሩም እና እየተገደሉም ከፍተኛ መስዋዕትነትን ቢከፍሉም ህዝባዊ ትግሉ ይበልጥ እየፈረጠመ ቀጠለ። የህዝብ ብሶት አይሎ ሰራተኛው፣ መምህሩ፣ ተማሪው፣ ጭቁን ወታደርና ዝቅተኛ ማዕረግ መኮንኖች፣ ሴቱ፣ ወንዱ፣ ወጣቱ፣ አዛውንቱ ሆ ብሎ አመጸ። የ66 አብዮት አስገመገመ። ብሶቱ የታመቀው ህዝብ አደባባይ ወጣ። ሞገዱም ለዘመናት የቆየውን ንጉሳዊ አገዛዝ ላይመለስ አሰናበተው። ይህ ሁሉ ሲሆን የአባ ገና ጨቅላ ብርታትን ለማግኘት እየሰራ ነው የነበረው። ያም ሆኖ በወቅቱ ሁኔታና በወቅቱ በሚጠይቀው መስዋዕትነትና ቆራጥነት የተሳሉ አባላቱ አማካኝነት ኢህአፓ በጊዜያዊ ህዝባዊ መንግስት ይቋቋም ጥያቄ ህዝብን አንቀሳቅሶ ወታደራዊ ድርጉም ባጋለጠውና በተገዳደረው ጊዜ ቀይ ሽብር በአደባባይ ታወጀበት። ወጣት፣ ጎልማሳ፣ ሴት፣ ወንድ፣ እጅግ በርካታ ኢህአፓ አባላት ለህዝብ የስልጣን ባለቤትነት ሲሉ በቀይ ሽብሩ ተመተሩ። በየእስር ቤቱ ቁጥራቸው ቀላል ያልሆነ አባላቱ በስየል ተጠበሱ። የትግሉ ነው ህይወቴ እየዘመሩ ህዝብ ያቸንፋል እያሉ መስዋዕት የሆኑትም ህልቆ መሳፍርት ናቸው። ባሳለፍነው የ50 ዓመት የትግል ጉዞ እጅግ በጣም ከባድ መስዋዕትነትን የተከፈለበት ወቅት አንዱ ይህ በመሆኑ በወቅቱ ለዓላማቸው ውድ ህይወታቸውን የሰጡትንም ሆነ አካላቸውን ያጡትን ውድ አባላትን ዘክራቸዋለን። ሌላው ኢሃፓ ገና ሲመሰረት ህዝብን የስልጣኑ ባለቤት ለማድረግ ማንኛውንም አይነት የትግል ዘዴን መጠቀም የሚለውን መርህ ባስቀመጠው መሰረት የኢሃፓን ሰራዊት ኢሃሰን አቋቁሞና አደረጃጅቶ የከፈለ መስዋዕትነትም 50ኛውን አመት ስናስብ የምንዘክረው ነው። ኢሃፓ በገጠርም የህዝብ እኩልነትን የፍትህ ተግባራዊነትን የሴቶች ነጻነትንና የጾታ እኩልነትን አስተምሯል። በዚህም አደረጃጅቶ አታግሏል። አምሳመቱን ስንዘክር በትግል ሜዳ በገጠር በዱር በገደሉ በቁርባሃሩሩ በረሃብ በጥማቱ ሳይበገሩ በያሰ ተሰልፈው የወደቁትንና የህይወት የአካል ጉዳት የደረሰባቸውን ሁሉ እንዘክራለን። በአምሳመቱ የትግል ጉዞ ከፋፋዩንና ጠባብ ብሔረተኛውን ወያኔን መሰል ወዳጆቹን በትግል አስተናግዷል። ወያኔን ቀድሞም ስለሚያውቀው ከማንም በፊት ጸረ ኢትዮጵያና ጸረ ኢትዮጵያዊነቱን በመረዳት የስልጣን መንበሩን እንዳይዝ አጋልጧል ታግሎታል። ስልጣን ከያዘን በኋላ በኢሃፓ ላይ ልዩ ቢሮ አቋቁሞ ህልውናውን ለማጥፋት ሲሰልልና ሲከታተል ቆይቷል። ወያኔ በተለያዩ ወቅቶች የያዛቸውን የኢሃፓ አባላት ደብዛ አጥፍቷል። እስከ ዛሬ የት እንደገቡ የማይታወቁ አባላት ቁጥራቸው ቀላል አይደለም። ኢሃፓ ሲመሰረት ያነሳቸው የኢትዮጵያ ህዝብ ጥያቄዎች የዴሞክራሲያዊ መብቶች እውን መሆን፣ የሰብአዊ መብቶች መከበር፣ የዜጎች የመናገር የመጻፍ ያለምንም ገደብ የመንቀሳቀስ መብቶች መረጋገጥ ወዘተ ዛሬም ያልተመለሱ ጥያቄዎች ናቸው። በ50 አመታት የትግል ጉዞ ውስጥ የኢሃፓ ብርቅዬ ልጆች ህይወታቸውን መስዋዕት ያደረጉለት ህዝባዊ ዴሞክራሲያዊ መንግስት ዛሬም የፓርቲው ራዕይ ነው። ከጠባቦች ጋር ሲፋለሙ የወደቁትም ሆነ በበርካታ የትግል መስክ መስዋዕትነትን የከፈሉት የኢሃፓ አባላት ደም እነሆ ዛሬ በአገራችን ዴሞክራሲያዊና ህዝባዊ ስርዓት እውን እንዲሆን ይጣራል። ወያኔ ኢህአዴግ ኢዴፓ ብልጽግና ስልቻ ቀልቀሎ ስልቻ ሆነው ህዝብን በጠባብ የዘረማ መመለካከት እየፈጁ እያፈናቀሉ ከቀኝ ገዢው ባዕድ ይበልጥ ባዕድ የሆኑት ብልጽግና አመራሮች አገሪቱን ለመበተን ቀን ከሌት እየሰሩ መሆኑ ይታያል። ኢህአፓ ባሳለፋቸው 50 የትግል አመታት ከታዘባቸው ጉዳዮች መካከል በአንድ ወቅት የነበረው የአገዛዝ ቡድን በህዝብ አመፅና እምቢተኝነት ወደ ውድቀቱ ሲጓዝ የታጠቀ አምባገነን ቡድን የህዝብን ትግልና መስዋዕትነት ጠልፎና ህዝብን ረግጦ ስልጣን መቆናጠጡን ነው። ዛሬም የህዝብ ብሶትና ተቃውሞ እየጨመረ በሄደበት ሁኔታ ተመሳሳይ ክስተት እንደሚፈጠር በግምት አስገብቶ የህዝቡ ትግል ግቡን እንዲመታ አምሮ መታገል ይጠይቃል። ከዚህ በተጨማሪም በስልጣን ላይ የሚገኙት ራሳቸውን ብልጽግና ብለው የሚጠሩት የወያኔ ርዝራዦች አገሪቱን ለመበተን ከፍተኛ ጥረት እያደረጉ ስለሆነ ይህን ተገንዝቦ በጋራና በህብረት መነሳት ግድ ይላል። ኢትዮጵያም ቅኝ ገዢዎችን መክታ ዳር ድንበሯን ልታስከበር የቻለችው በህዝቧ ትብብርና አንድነት በመሆኑ የከፋፋዮች ሴራ ውድቅ ሊሆን እንደሚችል ጥርጥር የለንም። ኢሃፓ ላለፉት 50 አመታት በኢትዮጵያ ህዝባዊና ዴሞክራሲያዊ ስርዓት እንዲረጋገጥ እንዲሁም በእኩልነት ላይ የተመሰረተ አንድነት እውን እስኪሆን ድረስ የጀመረውን ትግል እንደማያቋርጥ ሲመሰረት የገባውን ቃል ኪዳን አሁንም ያድሳል። ኢሃፓ ትግሉን የኢትዮጵያ ህዝብ የስልጣን ምንጭ እስኪሆን ይቀጥላል። በህዝቧ እኩልነትና አንድነት ዴሞክራሲያዊ ኢትዮጵያ እውን ትሆናለች።
ተስፋይሞ ተብኝ ተስፋይና ያለው ተስፋ መቁረጥ አላውቅ ልቋቋም ዋለሁ ተስፋ መቁረጥ አላውቅ ልቋቋም ዋለሁ ልታሳድግ ነበር ውነት በጀርባዋ ልታሳድግ ነበር ውነት በጀርባዋ አሳዳጊ ሆነች ሐሰት በጊዜው አሳዳጊ ሆነች ሐሰት በጊዜው ተስፋይነ 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 ተስፋዬን ጥለውት ባደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላት ደስታን ለወዳጅ ዋይ ዋይ ለጠላት ደስታን ለወዳጅ ዋይ ዋይ መሮት ተሰደደን ተስፋውን ሳያይ 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 ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅ ንቋቋም ዋለሁ ተስፋ መቁረጥ አላውቅ ንቋቋም ዋለሁ የተስፋዬን ነገርን እንዴት ሆናለሁ የተስፋዬን ነገርን እንዴት ሆናለሁ አልፎ ጥላኝ ሆኖ ተጠልዬ ዋለሁ አልፎ ጥላ ሆኖ ተጠልዬ ዋለሁ ተስፋዬን 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 ተስፋዬን
የማክሰኞ ሚያዝያ 4 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የሪ በከንቱ ሀገር አገር ሁሉ ሪ በከንቱ የህዝብ ዋይ ዋይ የማይሰማበት አገር ዜጎች በጠራራ ፀሐይ የሚታረዱበት በቅርቡ እንደታየው የኮሎኔሉ አገዛዝና ፍጅት ፈጻሚ ተብለው የሚከሰሱት ሸኔ ወንበዴዎች አንድ ናቸው። ለነመነጥር ዘመቻ ከፍተናል የሚባለው ራሱ ከሸኔና ኦነግ ኦዴድ ሳይሰምሩ አገዛዙን የሚቃወሙትን ኦሮሞዎች ለማጥቃት ለመመንጠር ነው። የአገዛዙ ዓለም አሁንም የሚመራው ፋኖና ልዩ ኃይልን ለማጥፋትና አገር ወዳዶችን አዳክሞና ከፋፍሎ የራሱን ዘረኛ የበላይነት ለማስፈን ነው። አፋቸውን ሞልተው የአዲስ አበባ ጉዳይ አልቆለታል ሊሉን የተነሱትም አጉል እብሪታቸውን አንጸባራቂ ነው። አማራውን ሆነ ሌላ ህዝብን እንደ ህዝብ ለመጨረስ መነሳት በራስ ላይ ማዕትን መጋበዝ ነው። የሂደቱ አሳሳቢነት በኮሎኔል ግራኝ ሂደትም ሁኔታ የሚንጸባረቅ ነው። አሜሪካ ከሰጠው ቅጥረኛ አማካሪዎች ውጭ ትንሽም ሀቅ የያዙ መካሪዎች ቢኖሩት ኖሮ ኮሎኔሉ እንደምናየው ባላበደም ነበር። ኮሎኔሉ በንግግርና ድርጊት ደረጃ ብቻ ሳይሆን መልኩም ያለበትን መዛባትና ያንጎል ቀውስ የሚያንጸባርቅ ሆኖ ይገኛል። ለቋል ቢባል ስህተት የለውም። ምክር አይሰማም ሁሉን አዋቂ ነኝ ባይ ነው ተብሏል። በእብደት ደረጃ ራስ ወዳድና ራስ አድናቂ በመሆኑ ምዙሪያውን የኮለኮላቸው በአብዛኛው አዳናቂዎቹንና ሊሰማ የሚፈልገውን የሚደግሙለትን ነው። በግርግሩ ሻቢያም ሰፊ መድረክ ያገኘ መሆኑን መርሳት ባይገባም ኮሎኔሉ ኢትዮጵያን ሊያድን ሊጠበቅ አይችልም በሚል ሻቢያዎችም እንደሚተቹት መስማት ከጀመርን ውሎ አድሯል። ዘረኝነት በደመ ነፍስ ከሚያሰራው ወንጀልና ጥፋት ባሻገር ገዢ ነኝ ባዩ ግብስ ኮሎኔል የአገራችንን ተጨባጭ ሁኔታ በሚገባ ማየት መረዳት አልቻለም። ስለዚህም በግርግር አገራችንን ላስከፊ ጥፋት እንዳይዳርግ መከላከል ዋና ግዴታችን ሆኖ ይገኛል። በየታሪክ ማጠፊያው አንድ ናቸው ባይባሉም ችግሮች መከሰታቸው አይቀርም። የወቅቱ የኢትዮጵያ ችግር የኦዴድ አገዛዝና ዘረኛ መሪዎቹ ናቸው። የተከሰተው ጠባብ የኦሮሞ ብሔረተኝነት ማለት ነው። የቀድሞውም ሊያንሰራራ ይንፈራገጥብናል። የባህር ጠረጦች ደግሞ ባሉበት አሉ። ይህ ሁኔታ አገር አድን ትግልን የግድ ሲያደርገው የኮሎኔሉ አጫፋሪዎችና ለቅላቂ ባንዳዎችንም በጠላት ጎራ ይከታቸዋል። አቁ ይህ በመሆኑ ውዳሴ ኮሎኔልን የሚያቀራሩ ሁሉ በጸረ ኢትዮጵያነት ተወግዘው የትግላችን ኢላማ ሆነውም ይገኛሉ። አገዛዙ እይታችንን ለማንሸዋወር በየጊዜው አዳዲስ ርዕሶችን አንገብጋቢ አስመስሎ ሊደቅንብን ይጥራል። ኮሎኔሉ ራሱ ዋና ስራ ብሎ አናፍቶ የተሰማራውባቸው ያላቸውን ከንቱ ግዳጆች ብናይ ከወቅቱ ዋና ጥያቄ ጋር ሆነ ችግር ጋር የማይገናኙ ፍየል ወዲህ ቀዝምዝም ወዲያ መሆናቸውን እንገነዘባለን። መናፈሻ ምረቃ፣ ዛፍ ተከላ ወዘተ ምሳሌዎች ናቸው። ኮሎኔሉ ለነገ ያዘልን ቀጠሮ ዘረኛ እብደት ያመጣበትን የእልቂት ውጥንና ጉዞ እንጂ ሌላ ደግ ነገር አይኖርም። መካሪም ማኪምም ጠፍተዋልና አገር ሁሉ ሪበከን ትሆናለች። የቀቢጠ ተስፋ አማራጮችም ይበልጥ እየሰፈኑና ተሰሚነትም እያገኙ ናቸው። መንግስት ሲሉ የባጁ ክፍሎችም አቤቱታቸውን ለሌላ አካል ሲያቀርቡ መቆየታቸውን ዛሬ ተገንዝበዋል። የአገር ችግር ራሱ መንግስት ያሉት አካል መሆኑን መቀበል ተገደዋል። የኢትዮጵያ ጨቋኝ ገዢ እንጂ መንግስት ሳይኖር ዘመን አልፏል። በገዛ አገሩ በሰላም ሊኖር የማይችልበት አስተቃቂ ሁኔታ እውን በመሆኑና የነገ ጭጋግ ዛሬንም አጨልሞ ባለበት የጨነቀው በሚል በረጅሙ ለአገር የማይበጁ አማራጮች የሚያዋጡ መስለው እንዳይወሰዱ ያሰጋል። ይህ ከሆነም በዘረኝነት ከፋፍለው ሊያጠፉን ላሰቡት ሁሉ በቀላሉ ሰለባ ሆንላቸው፣ አመቸናቸው፣ አሸነፉንም ማለት ነው። ይህን ደግሞ ልንፈቅድ አይገባም። በኮሎኔሉና ኦዴፓ መጋዣዎች መሪነት ኢትዮጵያ ከድጡ ወደ ማጡ ትሰምጣለች እንጂ ደጋ አጋጥማትም። ሚሊዮኖች ተርበው ለሞት ሲጋለጡ ኮሎኔሉ መፍትሄ ብሎ በእብደት አሽፎብናል። ባዕዳኑም ወያኔን ደግፈው የሚያሰሙት ጩኸት እያደነቋረን ነው። በዚህ ሁኔታ ኢትዮጵያን እንመራለን ባዮቹ ኢትዮጵያዊ አይደሉም። አውራጃዊነትን ሊያልፉም አልቻሉም። ኢትዮጵያን በእቅዳቸው መሰረት ሊከፋፍሉ የሚጥሩ ተውሳኮች ናቸው። መንግስት በሌለበትና ነኝ ባዩም የኢትዮጵያ ጠላት ሆኖ ባለበት መንግስት አለን ብሎ መደናገር ኢትዮጵያን ለከፋ ጥፋት መዳረግ ነው። አገር ወዳድ ኃይሎች ተባብረው ለአገር አድን ትግሉ ይሰለፉ። በሁለገብ ተጋድሎ ዘረኞቹን እናስወግድ።
ትላንትናም ዛሬ እነ ምድር አስርድ እነ ፍራት ገዳይ ወጥተው ከአደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወፌላ ዳውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነጡ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያተረፉት በሕይወትም ያሉ ዛሬም ሁሉ የቀሩ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርቸሌ ወረዱት ከሴቶች ክልል ውስጥ ከጦር ዓለም በቃይ ፍትሐብሔር ፍርደኛ ከራሱ ማዘም በየቀበሌው ውስጥ ደግሞ ከፍ እኮ የተተለተሉት መንገድ የተጣሉት ወኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀው ገቢ ነው የሚሉ ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ ርሲ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩት ደቦቃ ተለቻ ቆጥላ የተፈሩ በመቁረስ በመቁረስ የተመዳደቡት ከአንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዲቷን ትንባሆን 12 ሆኖ የሚመገቡት እኮ ያኔ ባይሉካ ባይሉካሽ የሚቀላለዱት በጣፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቁሞ ጠባቂውን ጠመንጃ ይዘው ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደረጉት ዙር በጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያስጋሉ ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ወደክ ሞታ አይደለም ወርቆ ማለም እንነሳት እንጂ ብሮ ያስተማሩት ወተግባር ያሳይ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉ ለቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ገና ጠለምት ሰይጣን መጣ ሰነን ጃናሙ እኮ ከመያይ ጠምሪ አድዮቴንና ደግሞም ከሃሙሽት በለሳና ረባያ አዎ ከማክሲ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦች አሊያም ወዲያኮር እየቀማመሱ ከፊት ለፊት ፋሽስት በኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግቡ ግቡን ገጥመው ሁለቱን ሰው በላ እየተራኮት ህይወት እየጣሉ ህይወት እያነሱ እኮ እኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክ ለጣፉ ከርፋራት ማል ሲሚጠራ ይባል እንዲያው ለጠፍታ ሙሴን ጻየ ደበሳይ ካሳ ለማጋሹና ያውዱ ሸክረካ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ጀብሬ ፋጡማኒ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከደሮና አደሜ ኤርፋና ሻኪሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ተፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ስዴትና ጃምላ አስካሩና አስገዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠለጠ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራም ነ የጥናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነሱም አይጠሬ እኔና እጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አኩሪ ባንዳን አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ሰለወልደ ጎርጊስ አንጋ ሁሴን አቤ ኢማሙ ልሳነ ጣሙ ቤቶምና አስመላሽ ህብስቴ ባዜራ ያቺ ዳሮ ነጋሽ ሁሌም ወጡ ከቶም የማይረሱ በአመት በትግሉ እየተፋ አዎ ያኔም እንደዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረጡ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍራትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፎ ሰጥቶ የሚሽከረከሩ ባጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባት እኮ እነ በቁ ሚራር እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ለራሽ ከፋሽስት አዳራሽ ወዳውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዘፍ ከፓርላማ ወዲ እነ ሽብሬ አዎ ሰዎችን የነፉ
ዘረኞችን
ያልተዘመረላቸው ያልተለቀሰላቸው ኢትዮጵያ በተፈራራቂ የታሪክ ምዕራፎች ከባድና ቀላል ችግሮችን አልፋ አሁን ካለችበት አስቸጋሪ ሁኔታ ላይ ደርሳለች። መች እንደሆን ባይታወቅም የወቅቱን ችግሯን ያለ ጥርጥር ታልፈዋለች፣ ትወጣዋለች። ከችግሯ የሚያወጣት ኢትዮጵያዊ ኃይል ካለ መኖሩ ደግሞ የሚካድ አይደለም። አሁን ግን ከገባችበት ምስቅልቅል ያወጣት የሚችል ኃይል እንደሌላ ተቆጥሯል። ያ ኢትዮጵያዊ ኃይል ግን አለ። በተደጋጋሚ ጊዜያት በህልውናዋ ላይ የተጋረጡባትን ፈታኝ ጥያቄዎች ሁሉ በዘዴ የሚሆን በኃይል የፈቱላት ልጆች ነበሯት። አሁን እንደነዚህ ያሉ ባለራይ ዜጎች ይኑሩ አይኑሩ በእርግጠኝነት መናገር ከማትችልበት ደረጃ ላይ ደርሳለች በማለት አስተያየት ለመስጠት የሚቃጡ ሊኖሩ ይችሉ ይሆናል። አቁ ግን ኢትዮጵያን ከገባችበት አዘት ሊያወጣት የሚችሉ ቁርጠኛ ልጆች ነበሯት፣ ዛሬም አሏት። ዛሬም እንደ ትላንቱ ሀገሪቱ አቅጣጫው ጠፍቶባት በዙሪያ ጥምጥምጥም ባለ ተሽከረከራለች። ዜጎቿ መላቅቱ ጠፍቶባቸው ከገቡበት ማጥ ለመውጣት የሚያስችላቸውን መፍትሄ ማግኘት እንደተሳናቸው በተደጋጋሚ ተመስክሮባቸዋል። ይህም በመሆኑ በየቦታው መንደርተኛ አጉራዘለል ነውጠኞች እየተነሱ ሰላምና ጸጥታ ነስተዋቸዋል። ይህ ሁኔታ ለግማሽ ምዕተ ዓመት ቀጥሏል። በእርግጥ ኢትዮጵያን ከወቅቱ አስቸጋሪ ሁኔታ የሚያወጣት እንደ 66ቱ ጀግና ትውልድ ያስፈልጋታል። ዛሬ ጀግና እየተሰዋ ጀግና ባለመስተካቱ ምክንያት የጀግኖች ክፍተት ተፈጥሯል። ትላንት የሀገሩን ችግር የተገነዘበው ያ ሀገር ወዳድ ትውልድ ባለራዕይ ነበር። ያልተዘመረላቸውንና ያልተለቀሰላቸውን በሚሊዮን የሚቆጠሩ ሰማዕታት ወጣቶችን ገብሮላታል። ፍቅሩን በመስዋዕቱ ገልጾላታል። ለሀገር ፍቅር ከህይወት የበለጠ ዋጋ የሚከፈል ቢሆን ኖሮ ሀገራችን በተደጋጋሚ የሚሰውላት ጀግኖች ነበሯል። ለኢትዮጵያ ሲባል ደግሞ ከመስዋዕት የበለጠ ምን ዘላለማዊ ደስታና ክብር ሊገኝ ይችላል? ያንን ደስታና ክብር ለማግኘት የተዘጋጁ ቆራጥ አባላትና ዜጎች ዛሬም ጨርሰው አልከሰሙም። አሁን የሚጠበቅባቸው ግን የሀገር አለኝታ ለመሆን የሚያስችላቸውን አቅም ለመፍጠር ቁመናቸውን በገሃድ ማሳየት ብቻ ነው። አቅም ያላቸው መሆኑን ማረጋገጫው ደግሞ አሁን የተዛባውን የኃይል ሚዛን ማስተካከል ሲቻል ነው። ተወደደም ተጠላ የፈተነ ፖለቲካን ለመጫወት የኃይል ሚዛኑ በሀገር አንድነትና በህዝብ ነጻነት ላይ ያተኮረ ትግል በአስተማማኝ ደረጃ መገኘቱ ሊረጋገጥ ይገባል። አብዛኛዎቹ ድርጅቶች የውሃ ላይ ኩበት ሆነው ይንሳፈፋሉ፣ መልህቁ ጠፍቶባቸዋልና። በሌላ አገላለጽ የህዝብ ፖለቲካ ትግል ውጤት ሊያስገኝ የሚችለው የኃይል ሚዛኑ ለኢትዮጵያ አንድነት በሚታገለው ጎራ እጅ ሲገባ ብቻ ነው። በግለሰብና ህዝብ መብትና ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓት ዘላቂና አስተማማኝ ሆኖ እስከታመነበት ድረስ ሰው ሰብአዊ ፍጡር በመሆኑ ብቻ የማይገፈፍ፣ የማይደፈር፣ የማይቀነስና የማይሸራረፍ ምልዑ መብትና ነጻነት ይከበርለታል ተብሎ ይታመናል። አሁን ያለው በዘርና ቋንቋ ላይ የተመሰረተው የኢህአዴግ ፌዴሬሽን ግን የዚህ ተጻራሪ ነው። ሀገር አፍራሽና ህዝብ በታኝ ነው። ይህን ሀገር አፍራሽና ህዝብ በታኝ አገዛዝ የህዝብ ሽፋን እንዲኖረው ለማድረግ ወያኔና ኦነግ በኤርትራ ውስጥ ሳህል በረሃ ላይ ያረቀቁት ህገ መንግስት ነው። ይህ መርዛማ ሰነድ ለአንዴና ለሁልጊዜው ከምድረ ኢትዮጵያ መወገድ አለበት። የዚህ ሰነድ መወገድ ሀገሪቱ ሰላምና ጸጥታ እንድታገኝ በር ይከፍታል። መከፋፈልንና መገነጣጠልን በህግ የደነገገ ህገ መንግስት በስራ ላይ እያለ የሀገር አንድነትና የዜጎች ነጻነት ይጠበቃል ብሎ ማሰብ ራስን ከአውሬዎች ጋር ለመኖር የስምምነት ውል እንደመፈራረም ይቆጠራል። በሰው ሰው ቅርስና ውርስ የሚኮራ ህብረተሰብ የራሱን ቅርስ መፍጠር እንደማይችል ሁሉ ከኤርትራ በረሃ የተረቀቀ ሰነድ የሀገራችን ቅርስ ሆኖ ሊቆይ አይችልም፣ አይገባውምም። ትላንት የኢትዮጵያ አካል የነበረችው ኤርትራ ዛሬ የራሷን ህልውና ፈጥራ አንድነቷን ጠብቃ እየኖረች ከኤርትራ ውስጥ ሳህል በረሃ የተረቀቀ ሰነድ የኢትዮጵያ መፈራረስና የህዝቧንም መበታተኛ መሳሪያ እንዲሆን መፍቀዱ የዚያን ታጋይ ትውልድ ልብ ያቆስላል። የታሪክም ምጸት ነው። ለሀገሩ የተሻለ እድል ለማምጣት ሲታገል የተሰዋው ትውልድ ኢትዮጵያ በሞትና ሽረት መካከል ሆና ሲያያት ልቡ ይደማል። በበልግ ወራት ያላረሰ ገበሬ በአዝመራ ወቅት ይለምናል እንደሚባለው የኢትዮጵያ ህዝብን እንዲሁ እስካሁን ድረስ በትግሉ ሂደት ሁነኛ ድሉን ሳያዘጋጅ እየቀረ ነጻነቱን ከነጠቀው ኃይል ነጻነቱን እየለመነ ይገኛል። ማንም ህዝብ የተነጠቀውን ነጻነት ከነጣቂው እጅ አገኛለሁ ብሎ መጠበቅ ከጅልም ጅልነት ነው። ለዚህም ነው ያ ሀገር ወዳድ አብዮታዊ ትውልድ የትግልን አስፈላጊነት አምኖ ጨክኖ ለመታገል የቆረጠው። የቀጠለው ይህ ሀቅ እንደተጠበቀ ሆኖ ትግሉ ኢላማውን ሳይመታ በመዘግየቱ ያ ባላደራ ትውልድ ቁጭቱን አንግቦ ንዴቱን አርቆ ብስጭቱን አለዝቦ የወቅቱን ተጨባጭ ሁኔታ በአመክንዮ እየገመገመ ዝናሩን ሳያላላ ለመቀጠል የወሰነው። የህዝብ ፍቅርና የትግል ቃል ኪዳን የማይነጣጠሉ በመሆናቸው ነው። ሁለቱን ተሸክሞ መጓዝ ቀላል እንዳልሆነ የሚያውቀው ያውቀዋል። የታለመለት ዓላማ ግቡን ሳይመታ መዘግየቱ የአእምሮ ቁስል፣ የህሊና ረፍት ማጣትና የዘውትር ራስ ምታት ሆኖበታል። ለሀገር አንድነትና ለህዝብ ነጻነት ሲል የሚታገለው ትውልድ የቆመው ለይስሙላ ትግል ባለመሆኑ ሁለት ታላላቅ ኃላፊነትን አንግቦ ይጓዛል። አንደኛው ለኢትዮጵያ ህዝብ የገባው ቃል ኪዳን ሲሆን፣ ሁለተኛው ደግሞ የሰማዕታት ጓዶቹን አደራ የመጠበቅ ኃላፊነት ስላለበት ነው። እነኚህ ጥንድ ኃላፊነቶችን አንግቦ ማብቂያው የለየለትን ትግል ማካሄድ ተስፋ አስቆራጭ መስሎ ሊታይ ይችል ይሆናል። ቃል ኪዳንን ጠብቆና አደራን ተሸክሞ መታገል የየራሱ የሆነ ተጽዕኖ ሊኖረው ቢችልም ሁሉንም እንዳመጣጣቸው እያስተናገዱ መጓዝ የትግል ተሞክሮ ውጤት ነው። ያም ሆኖ የሰማዕታቱ ትግል የታሰበውን ውጤት ያለማስመዝገቡ ጉዳይ እንደ ግርሳት እያንገበገበው ይገኛል። ኢትዮጵያውያን ሰማዕታት የተሰዉት ለመላው የኢትዮጵያ ህዝብ ዲሞክራሲያዊ መብቶችና ብልጽግና፣ ለሰላምና አብሮ መኖር ሲሆን ዛሬ ዜጎቿ በብሔርና በቋንቋ በሃይማኖት እንዲከፋፈሉ በመደረጉ የሰማዕታቱ አጽንት እረፍት አላገኘም። የሀገሪቱ ቆዳ ስፋት ተጨማምቶ የባህር ወደብ እንዳታገኝ በመደረጉ ያ ከባድ ዋጋ ያስከፈለው ትግል መና እንደሆነ ተቆጥሯል። ይህ ራሱን የቻለ አንገብጋቢ ረፍት ነሺ ሀገራዊ ሸክም ሆኗል። ዜጎች በስብዕነታቸው ብቻ በየትኛውም የሀገራቸው ክፍል በብሔር ሳይሆን በዜግነታቸው ብቻ ተደራጅተው የሚታገሉት ኢትዮጵያውያን እንደ ኃጢአተኞችና መጻተኞች ተቆጥረው ልክ እንደ ባዕድ ዜጎች እየተፈናቀሉ ማየት ህሊናን ያደማል። ይህ ደግሞ ትግሉን ለቀጠለው ትውልድ የሞት ሞት ሆኖበታል። ሞትን በሞት ሽሮ ነጻነትን ከመጎናጸፍ በስተቀር ሌላ ምርጫ እንደሌለ መረዳት ለትግል ከፍተኛ ግብዓት አለው። ሞትን በሞት መሻር ሲባል መገዳደል እንደሚኖር መገንዘብ ከባድ አይደለም። በተለይም የአንድን ሀገር ዜጎች ወደማያባራ ደም ማፋሰስ የሚያስገባ አስገዳጅ ሁኔታ መቆም ነበረበት፣ ግን ቀጥሏል። ለሀገሪቱ የተሻለ እድል ለማስገኘት ሁሉም ሊያስብበት ይገባል። ሰላምን እየሰበኩ ጽንፈኞችን ለጦርነት ማዘጋጀት በሁለት ካራ መብላት ነው። መሃል ሰፋሪ በሁለት ጥይት ይመታል እንደሚባለው በሁለቱ በኩል የሚተኮሰው ጥይት ማንንም አይመረም። ላለፉት ግማሽ ምዕተ ዓመታት የኢትዮጵያውያኑ ደም እንደ ጎርፍ ፈሷል። ደም ማፍሰስን የሚያስከትል መሆኑን ያልተረዱ ሁሉ ወደ ስልጣን በሚመጡበት ጊዜ በስልጣን ለመቆየት በህዝብ ደም እጃቸውን ከማጠብ በቀር ሌላው አማራጭ ሁሉ ይዘጋባቸዋል። ወያኔዎች የእርስ በርስ ደም መፋሰስን የሚያካሂዱት ከታሪክ ያለመማር ችግር ሆኖባቸው ነው። የታሪክ ምጸት በሀገራችን መደጋገሙን ቀጥሏል። ትናንት በደርግ ዘመን የፈሰሰው የኢትዮጵያውያን ንጹህ ደም ይበቃ ነበር። የሀገራችን የመከራ ጽዋ ሞልቶ ከፈሰሰው ዘመናት አልፈዋል። ህዝቡ የሚመኘው ሰላምንና ብልጽግናን እንጂ ደም መፋሰስንና መከራን፣ ስደትንና መፈናቀልን አይደለም። የታሪክን ሮሮ ማስታወስ ቢቻል ኖሮ ጠላት ያፈሰሰው የኢትዮጵያውያን ደም መተማ ደረቀ፣ በዮሐንስ አጽም ተብሎ የተሰማው እንጉርጉሮ በበቃ ነበር። የዛሬዎቹ የአድዋ ተወላጆች ግን ይህንን ታሪካዊ መልእክት ትቢያ እንዲለብስ አድርገውታል። ከትቢያ አንስቶ የህዝቡን እንባ ለማድረቅ ትግሉን የቀጠለው ያ ባለቃል ኪዳን ትውልድ ዓላማን ሳይስት ግንባሩን ሳያጥፍ ዘምሩልኝ አልቅሱልኝ ሳይል ኢትዮጵያ ዲሞክራሲያዊ ሀገር እስክትሆን ድረስ ትግሉን ይቀጥላል። ኢትዮጵያ ለዘላለም ትኖራለች። Yeah, for the answer,
የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳያድር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል ይበትናል ለጠላት ያጋልጣል። በታሪክና በራሳችንም ተመክሮ ያየነው ነው። ሆድ ከቀደመ አገርም ለጥቃት ትጋለጣለች። የዘንድሮ ሰው ምነው አንበጣል መሰለ ያሉት እናት ችግሩን ግልጽልት አድርገዋል። ሆድ ሲቀድም ሀቅን መካድ መሸጥ ወገንን መካድ ባንዳ አንጃ መሆን ይሳፍናል። ሆዳሞችም ትናንት ቆምንለት ያሉትን መርህ ድርጅታችን ነው ያሉትን ጓዴ አገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስታገስ ወዲያ ወዲህ ሲሉ እንደ ፖለቲካ ፌንጣ ሲዘሉና ሆዳም ጉማሬ ሆነው ሲጨቀዩና ሲዋረዱም ያየነውና እያየነው ያለነው። ሆድና አገር ተጻራሪ ናቸው። ወይኔ ለሆዳሞች! ድርጅትና አገር አብረው ተጓዥ ናቸው። አገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ህዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደማቁ አያበራም። የድርጅት ይዘትና ሚና ግን ተደራጀን ለሚሉትም ምስጢር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከአገር በላይ ይወዳሉ ብለው ሊነቅፉም ይዳዳቸዋል። የአገር ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለአገር በመቆሙ መሆኑን ይስታሉ። ለትግልና አገርን ለማዳን ድርጅት አያሻልም ብለው ሊሰብኩ የጣሩ መጤ ፖለቲከኞችና አወናባጆችም ጥቂቶች አልነበሩም። ጸረ ድርጅት ጨዋሂዎች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለ21 ዓመት አሽመድምደው ይዘውን አሉ። ከድርጅት ወደ ድርጅት ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣዱ ግና በዋናው መልክ የወያኔ ጠላት የሆኑትን ድርጅቶች ለመናድ ሲጥሩ በታዘብ ተገደናል። ሆድ እኮ ክፉ ነው። ሰውን የሚያዋርድ አገር የሚያጠፋ ሰው እንስሳ እኮ ነው። ለከርሱ ሲገዛ የተባለውን ያስታውሷል። ድርጅት ማለት በደፈናው ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ፣ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርሃ ግብር አለው። አደረጃጀቱም የራሱ ነው። ከይዘቱና ዓላማው በመነሳት ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል። አያስፈልጉም የሚሉት አወቁም አላወቁ ህዝብን ትጥቅ አስፈችና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነውም ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና በአንድ ዓላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጥባቸው የአንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይ ሁለት ግለሰቦች የሆኑባቸው ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑ ማለትም ነው። ባንድ ትንሽ አፍሪካ ሀገር ከ170 ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች እድሜ ለወያኔ ፈርተዋል። ተለጣፊዎችም ጥቂት አይደሉም። ስንቶቹ ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ የሚታገሉት? በባዕድ አገር ካሉትስ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከባልት አልፎ ንግድ ሆኗል። አፍሪካን አሜሪካኖች ገንዘብ ለፖለቲካም ሲፈልጉ ቤተክርስቲያን ይመሰርቱ ነበር። ዛሬ በእኛም ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎችም ነገር አለም ያልገባቸው ዛሬም ቢሆን ያዋጣሉ፣ በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና ጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በዝተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቃዋሚ ድርጅት ሽፋን አፍራሾቹን አሰማርቷል። የወያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፈስ የሚዳክሩትን ማወቁ ማን ለወያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ ግብ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግቡ ምን ምን መሆኑንና ይህን ግብ እውን ለማድረግም ምን ማድረግ እንዳለበት በግልጽ ማስፈር ማስቀመጥ ይኖርበታል። ጠላትን ወዳጅ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተፋነውና ሊንቀፋቀስ የተነሳው የሕዝብን ፍላጎት ለማሟላት ሳይሆን ለግለሰቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ያመቻል እንዲሉ በዚህም በዚያም የድርጅት መሪዎች ነን ባዮች ስድስት ወር ብቻ ፍጥኑና ነፃ ልናወጣችሁ ነው ብለው በድፍረት ሳያፍሩ የሚነግሩን አይን አውጣዎች በርክተዋል። ፖለቲካ እንደማንኛውም ስብሪት ዕውቀትን ይጠይቃል። ያኔ ማንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተመክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተመክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባተር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሐፋይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም። ደግሞ የሕዝብ ጎራ ተብየውን መውቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍንና በተወባክህ የሚዘጋ አይደለም። ለዚህም ነው ራሱ የሕዝብ ጎራ ወይም ታጋይ ድርጅት ነኝ የሚለውን ሁሉ በኩራዝ ሳይሆን በቅርበት ባውዛ መመርመሩ አስፈላጊ የሚሆነው። ድርጅቱ ግን በሐቅና ከልብ ለአገርና ሕዝብ ቆሞ ግንዛቤና ሙያተኛነት የጎደለው ከሆነ ሂስ ለማጋለጥና ለመጉዳት ሳይሆን ለማረምና ለማረቅ መሆን ይገባዋል። በአገር ጉዳይ ግን አትንኩኝ አትንኩኝ የሚባል የሹም ዶሮ የለም። ሁሉም ይገመገማል። ሁሉም መወቀስ ካለበት ይወቀሳል። ጣዖት ተርባው ይቆም የተባለው አለ ምክንያት አልነበረም። ገና ምግባሩና ጽናቷ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያው ወደ ውድቀታቸው ያመራሉ። የሕዝብ የተባሉት የባዕድም የወያኔም ሆነው ይጋለጣሉ። ይህንንም ነጋጠባ ያየነው ነው። ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በሕዝብ ዘንድ ተቀባይነትን በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው። ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ስያሜና ድጋፎች ሕዝብ ምን ይላል? ያምናቸዋል ወይስ ይንቃቸዋል? የኛ ይላቸዋል ወይስ የወያኔ ወዳጆችና የባዕድ ቅጥረኞች? ይከተላቸዋል ወይስ ጀርባውን ይሰጣቸዋል? ማንኛው ድርጅት ነው በህዝብ የሚታመን? በህዝብ ውስጥ የፖለቲካና ድርጅት ስራን እየሰራ ያለው? ለመሆኑ ድርጅቱስ እነማንን አቅፏል? ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው። ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ህዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም። በዚህ ብቻ የተነሳ ህዝብ መቼም አመኔታን አይሰጣቸውም። በደልና ቂም አለና በዳይ ይቀርበሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም፣ ቢያንስ አስቸጋሪ ይሆናል። በመሆኑም ዛሬ በብዙ ተቋማዊ ነን ባይ ድርጅቶች የቀሽብር ወንጀለኞች መኖራቸው ህዝባዊ ድጋፍን ጠሪ አይደለም። ኢትዮጵያን እንወዳለን ካሉም ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታን መጠየቅን እስካፈሩ ድረስ የሚፈለግ ነው። ከአጼውም ከደርግም ከወያኔም ጋር ተቃቅፈው የከረሙም በተለይ ዝምታን ንስሐ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ተመረበሻቸው ይልቅ። የወያኔ ዋና ባለስልጣን ሆነው ስንቱን ንጹህ ኢትዮጵያዊ ከፈጁ ካስፈጁና ሀገርንም ካስገነጠሉ እና ከጎዱ በኋላ ዛሬ እኛ ነን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከህዝብ ይቅርታንም ምህረትንም ጠይቁ ማለቱ ሲያንስ ነው። ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢለፈልፉ የትናንት ወያኔዎችን ህዝብ ሊያምን አይጠበቅም። በማከራከርና በማያወላዳ መንገድ አጠፋን ማሩን እስካላሉ ድረስ። እነዚህ ደግሞ ጀግና አገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም። ማፈሪያ እንጂ የፈሰሰው ደምና የደረሰው ግፍ ጨዋታ አይደለምና በቀይ ሽብርም ወርቀ ትውልድ ተፈጅቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው። በተለይም የገማ የገለማ ደርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው። ገንዘብ አፍሶ ሰርጎ ገቦችና አስመሳይ አገር ወዳዶችን አሰልፏል። በእነዚህ አማካይነትም ድርጅቶችን ከፋፍሏል፣ በአንጃ ወድቷል። በዚህ እርኩስ ተልእኮው አሜሪካ፣ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጭ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጧጧፉ አሉ። ዜጎች ደግሞ ሙያተኛ የድርጅት ስራን የዘነጉ ወይም የማያውቁ ሆነው ይገኛሉና ምስጢር መሆን በሚገባው በየድረገጹና የውይይት መድረኩ ሲረጭ እየታየ ነው። ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል። ለዚህም ነው ስለ ድርጅት ይዘት፣ ዓላማ፣ አሰራርና አደረጃጀት በቂ ግንዛቤን መያዝ የግድ ሆኖ የሚገኘው። መደዴ መሪዎችና ቀሽም ድርጅቶች ዜጎችን ገና ከጠዋቱ ለጥቃት የሚያጋልጡ ናቸው። ለዚህ ሁሉ ደግሞ በርካታ ምሳሌዎች እንዳሉ በርካታ ዜጋ የሚያውቀው የምታውቀው ነው። አድርባዮችና ለሆዳቸው የተገዙ ደግሞ ቀናሳቢ ድርጅትን ከውስጥ ቦርቡረው ለውድቀት ያደርሱታል። የንዋይ ፍቅራቸው፣ የስልጣን ጥማቸው፣ ወኔ ቢስነታቸው ቀጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል። ጉዳቱ ቀላል አልነበረም አይደለምም። ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል። ለምሳሌ ያገዛዙን ሰላይ ደብድቦ ወይም የተጎዳ አስመስሎ ተቃዋሚዎች ከታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው። ይህ ግን ከእውቀት ወይም ግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶች ዜጎችም ሰለባ እየሆኑ ሰላዩን፣ ቅጥረኛውን፣ ታጋያችን፣ መሪያችን ብለው ሲያወድሱም ታዝበናል። ከዚህ ተያይዞ የተከሰተ ትልቅና ጎጂ ስህተት አቀኛ አገር ወዳዶችን፣ ህይወት የገበሩ ጀግኖችን ሁሉ ወይም በአብዛኛው ማክቸልቸልና ለአገር መስዋዕትን ከሞኝነት ወይም ካልሰለጠነ ፖለቲካ ጋር ማዛመድ ነው። ይህ በአብላጫው ከፖለቲካ መሀይምነትና ከፍርሃት ወይም ቅጥረኝነት የመነጨ ጎጂ አቋም አገር አድኑን ትግል በአያሌው ጎድቶታል። ለአገር የተሰዉትን፣ ስየል የተቀበሉትን ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን
በመዘከርና በማስመስገን ፈንታ ነጋጠባይ ተደቡር ጅብኝ እያወረዱባቸው ያየ የሰማ ዜጋ ወደ ትግል የሚገባበት በር አጠገብን መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች እያሽመደመደ ባለበት ታገሉና ባቋማቸው ጸንተም ዛሬም ወያኔን እየታገሉ ባሉት ላይ የሚደረገው የማጥላላት ዘመቻ አርበኞች አርአያ እንዳይሆኑ ያደርጋል። ሶማሌዎች ኩጂሪ ካብህ እንዲሉ የቻል ሁሉ ነፍሳው ጪኝ በል ራስክን ጠብቅ አትጋፈጥ ማለትና ፍርሃት ይፈናል። ሀገር አድኖ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። አለመስዋዕትነት አገር ስሬት ታገኛለች። አረመኔውና ሰበላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፋራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ አገሩን አያድንም። ለመሆኑስ እናድናት የምንላት አገር ማናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛ ወያኔ እንደከፋፈለና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ታለ እኛ ይጠቅማል ብለው ያንንም በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት አመት ካለፋቸው በኋላም ዛሬም የፌደራል መዋቅሩን እናጠናቅር አንቀጽ 39ን እንወዳለን እያሉ ወያኔን በመማጠንና ከስደት ጥራን አቦ በማለት ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱና አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ፈራማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ተምክህተኞች ናቸው ብሎ ትግል የጀመረው ወያኔ 21 ዓመት ሙሉ ፈራማራነቱን ጸረ ኢትዮጵያነቱን ሲያሳይ ከርሞ ይያለ ዛሬ አማራዎችን በዚህም በዚያም ሲያባረርና ሲመነጥር አዲስ የሚሆንባቸውም አሉ። የመጣባቸው በአገር ላይ የመጣው ማዕት መርገምና ይዘቱ ክፋቱ ከቶም ያልገባቸው አገር አድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ህዝብ ተፈናቀለ ሲባልም በተቃውሞ ሰልፍ በአይድ አገር የሚሳተፉት ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለብሔረሰብም ሳይሆን ለውድ አገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉም ጭምር ናቸው። አገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። አገራችን ኢትዮጵያ አይደለችም የሚሉ ወያኔ ጠላታችን አይደለም የሚሉ ሆዳቸውን አስቀድመው አገርንም ድርጅቶችንም የሚጎዱ ለወያኔ የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ አገር ወዳድ ድርጅቶችን የሚከፋፍሉ ወያኔን መፋለም ሲገባ ማመጽ ኃጢአት ነው የሚሉ ጀግኖችን የሚያክቸለችሉ ወዘተ ሁሉም አገር አድኑን ትግል ሲጎዱ ቆይተዋል እየቀጠሉም ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነ ቀጠሮ የማይሰጥ ያቀኛ አገር ወዳዶች ግዳጅ ነው። ይህ ትችትም ይህን ለማሳሰብ የታቀደ ነው።
አደራ ሆዴን ለጠገቡ ለማይጠጉ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። አሙኝ ሌሎቹ አካላቴን ገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በወዲያ ጥምጡ አሁንም ማደራ እንዲህ ሃሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አተውት እንደዚህ የሰሩት ይሄን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት አይኔን አፍታችሁ ወደጋት ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያብንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግናደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያናይልም ምርጫ አውቀምሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዳታስሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ከርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፋንታ